የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዘወትር ያክብሮት ሰላምታችንን እያስቀደም የዛሬ ጥቅምት 16 ቀን 2012 ዓ.ም ተመረጠ ወይንም እንደ አውሮፓውያን አቆጣጠር የኦክቶበር 27 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ በኖርዌይ ስለሚዘጋጀው ሰላማዊ ሰልፍ አስመልክቶ አንድ መልእክት ይደመጣል። በመቀጠልም አንድ ግጥም ይነበባል። ከዚያም ቀሪውን ጊዜ የመደብነው በጥያቄና መልስ ነው። የለቱን እንግዳችንንም ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። የሰላማዊ ሰልፍ ጥሪን አስመልክቶ የተሰጠ ማብራሪያ። የዶክተር አብይ ኦነግ ኦፒዲኦ አገዛዝ በወያኔ እግር ከተተካበት ጊዜ አንስቶ እንደ ቀደሙት ጊዜያቶች ሁሉ በኢትዮጵያ ሞት ረክሷል። ዛሬም ኢትዮጵያ በክፎች መዳፍ ሳቢያ ህልውናዋ ከገድሉ ጠርዝ ላይ ስለመቆሟ አደጋው ፈጦ ወጥቷል። ዘግናኝ ድርጊቶች በአገዛዙ ፍቃድ እየተፈጸሙ ነው። የኦሮሞ ጽንፈኞችን የበላይነት ለማስቀጠል ሲባል እየተፈጸሙ ያሉ ወንጀሎች መንግሥት አለ በሚባልበት አገር ውስጥ ይፈጸማል ተብሎ ፍጹም የማይታሰቡ ናቸው። አገዛዙ በማፊያና በነፍሰ ገዳዮች የተሞላ እንጂ ዛሬ መንግሥት አለ ብሎ የሚደፍር አንዳችም ሰው የለም። በስልጣን ላይ ያለው የዶክተር አብይ ጸረ ኢትዮጵያ ስብስብ ራሱ የትውልድ ብሔራዊ ወንጀል እየፈጸመ ነው። ህዝብ እያሳረደ የአገሪቱ ሀብት እንዲዘረፍ እየፈቀደ ባህልና እምነት እንዲወድሙ እያስደረገ ያለ ነው። የአብይ አገዛዝ ያሽሙር ፖለቲካ ያካሂዳል። የኦሮሞ ጽንፈኞችን ለፍርድ ማቅረብ ሲገባው በስንዴና በእንክርዳድ መካከል ያለውን ልዩነት ያልገባው በመምሰል መሰሪ ፕሮፓጋንዳ እያካሄደ ይገኛል። በመላው አገሪቷ በቡድን ተቧድነው የወንጀል ተግባር እንዲፈጽሙ አዝማችና ከለላ ሆነው ሲያበቁ በሰላማዊ መንገድ ድምጻችን ይደመጥ በሚሉት ላይ በአዲስ አበባ ባላደራና በአብን ደጋፊዎች ላይ ዘመቻ ያካሂዳሉ። ለስርም ዳርጓቸዋል። ያብያ ገዛዝ በቀረው የኢትዮጵያ ህዝብ ላይ ጦርነት ታውጆ ጥፋት ሲፈጽም ራሱን ከተጠየቅ ለማዳን ሲል የክህደት ተግባር እየፈጸመ ይገኛል። በገዛዙ ቁና የሚካሄዱ ዘግናኝ ድርጊቶች የማአቱን ግዜ ቅርብ ያደረገው መምጣቱን ያሳያል። ያብያ ገዛዝና አጋሮቹ በኢትዮጵያ ህዝብ ላይ ጦርነት ማወጃቸውን አልሰማንም የሚል ፍጡር ካለ ህሊናውን የካደ ብቻ ነው። በዚች ምድር ላይ ባለንበት ዘመን የመጀመሪያው ጠቅላይ ሚኒስትር ሳይሆን አይቀርም በኢትዮጵያ ህዝብ ላይ ራሱ በሚገዛት ሀገር የደረሰ ስላለ መከራና ችግር ማፈናቀል፣ መገደል፣ የምነት ተቋማት መጋየት አላውቅም ብሎ የሚመለስ መሪ። አግራችን በቀጣፊዎችና ህሊናቸውን እንደ ጉልት ሽንኩርት ሸጠው በበሉ አርፈው ተርፈው አብይ ተጠያቂ እንዳልሆነ አላንዳች ሀፍረት የሚናገሩትና የሚጽፉት የሰው ዘር በመሆን ብቻ የሚገኘውን የሞራል ልዕልና ያልታደሉ ናቸው። የፍትህና ርት የሰማይ ላይ ሩቅ ተስፋ እንዲሆንብን የፈቀደውን አገዛዝ ባለም አቀፍ መድረኮች ማጋለጥ የእውነተኛ ኢትዮጵያዊ ትውልዳዊ ግዴታው ነው። ሀገርን ከመዓት ለማዳን ከወዲሁ ድርሻችንን እንወጣ። በተለይም ቄሮ የሚባል ቡድን አገሪቷን ድምጥማጧን ለማጥፋት ያዘውን የሽብርተኝነት ተግባር ዝም ብሎ መመልከት በወንጀሉ ተባባሪነት ያስፈርጃል። የናብይ አገዛዝና አጋሮቹ በኢትዮጵያ ውስጥ እስከዛሬ ለተፈጸሙ ወንጀሎች በቀጥታ ተጠያቂዎች ናቸው። በእጅ ኢትዮጵያዊነት በአንድ እጅ ኢትዮጵያዊነትን እየሰበኩ በሌላው እጅ ደግሞ ካራ የሳለ ማቀበል ለሽብርተኛው ቡድን ተባባሪ መሆን ነው። አእምሮ ያለው ሰው የዛሬቷን ኢትዮጵያ በህልውናው ውስጥ ቢያሰላስላት ይህ መከራ የበዛበት ህዝብ የመጨረሻ ትንፋሹን እየጮኸ ነው። ጭካኔና አረመናዊነት ጣራው ላይ ደርሷል። ከዚህ የባሰ ይመጣል ብሎ መገመት ተላላነት ነው። የኢትዮጵያ ህዝብ በዝምታ ያስተናገደው መሪም ልቡ ደንዳና ነው። ባንድራስ ሁለት ምላስ ያለው ነው። በቅርቡ በነጆዋር አስተናጋጅነት በናዝሬት ከተማ 14 የኦሮሞ ጽንፈኞች እና በይና ለማን ጨምሮ በተገኙበት የስምምነት ውል ማድረጋቸው አይዘነጋም። የተደረገውም ስምምነት ሁሉንም ደፍጥጠን የምንጠላትን ኢትዮጵያን ለብቻችን እንይዛታለን የሚል ነው። በኖርዌይ የሚኖሩ ኢትዮጵያኖች በዲሰምበር 10 የኖቬል የሰላም ሽልማት ስነ ስርዓት ላይ የተቃውሞ ድምጽ ለማሰማት የሰላማዊ ሰልፍ ዝግጅት እያደረጉ ነው። በጥሪው መሰረት የኢትዮጵያ አንድነት ሬዲዮ መልእክቱ ለኢትዮጵያኖች እንዲተላለፍ በማድረግ ሙሉ ትብብሩን ያደርጋል። ስለ ሰላማዊ ሰልፉ ዝግጅትም አስመልክቶ የቃለ ምልልስ ፕሮግራም ይኖረዋል። ሌሎችም ይህን ጥሪ ያስተናግዳሉ የሚል ግምት አለን። በሚቀጥሉት ሳምንቶች የሰልፉ አዘጋጆች በሚዲያ ላይ የሚሰጧቸውን መልእክቶችና ጥሪዎች እንድትከታተሉ ከወዲሁ እናሳስባለን። በዚህ በተጠራው ሰላማዊ ሰልፍ ላይ በመገኘት የኢትዮጵያ ህዝብ ብሶት ከብሶት ላለፈው የህይወት መጥፋት ተጠያቂ ሆነውን በተቀዳሚ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ ህብረተሰቡ እንዲያውቅ በሚዘጋጁ መፈክሮች ላይ በመሆን ተሳታፊ እንድንሆን ጥሪዎች ተላልፈዋል። በዶክተር አብይ ኦፒዲዮ ኦነግ አገዛዝ በርካታ የሆኑ ንጹሃን ዜጎች ለይተን በማናውቃቸው በማሰቃያ እስር ቤቶች ውስጥ ታስረው እንደሚገኙም ማጋለጥ ይገባናል። ገዳዮች በልዩ ፖሊስ ተጠብቀው በሚንሸራሸሩበት ሀገር የተለየ ፖለቲካ አመለካከት ስላላቸው ብቻ በማሰቃያ ቦታዎች ውስጥ የሚያንከራትቷቸውን ወገኖቻችን ድምጽ እንሆናቸው። በኖርዌይ የተጠራውን የሰላማዊ ሰልፍ በመደገፍ በስዊድን ያለውን ኢትዮጵያዊ በመቀስቀስና በማድራጀት ከፍተኛ ቁጥር ያለው ተሳታፊ ለማሰባሰብ እንዲቻል ኃላፊነቱን የያዘው በስዊድን የሞሪሽ ማህበር መሆኑን በዚሁ አጋጣሚ እንገልጻለን። ስለ ሰልፉ መረጃ ለማግኘት በሚከተሉት ቴሌፎን ቁጥሮች መደወል የምትችሉ መሆናችሁን ኃላፊነቱን የወሰዱት አካሎች ይገልጻሉ። በዚህም መሰረት የስልክ ቁጥሩ 073 770-03-33-3 ليلا خلطتين يو سلك 070-788-9990 سوستن يو كتر 070-23-4-4-4-0 ملشي دقمو الله 073-77-00-3-3-3 ليلا عنيو 070-788-9990 سوستن يو سلك كتر 070-23-4-4-4-0 ناتشو بهزب لاي يميدرس قفن يمكرا دنسان اني اقرن تري ماي سمان ناي ماي كابل تولد ارقوم سلمي بال هلو ميتو بياي يمي تبك بطن استواز ومادرق ينور بطن تلاتو تشاتشن سكتا ووكو درس بقبو بات مندر بقومو بات سفراتا جينتو بفقادن ينت لمي كفلو تولد داوي قديتا موتات يجزيو ترينو إثيوبيا بلجو تشاندن نتلو علاوي النتو اي كبرال موت لسنفنوج دليتو بيازب كاتو بلاينها باتا يتلاكلنن يالن باتن هوني تاين ميغلس قتم الناس دمتالن رأسهم دمر مت عدمو يلال لهولتين يوزول ارجاعت زقاجتو ኢየሱስ ወንድም ደምር ይኸው መጣ ደሞ በመጀመሪያው ዙር ሰውን ጥምብዝ አርጎ ጦቢያ ሶስናት ህዝብን አደንዝዞ ወንበር አግዳሚውን ወሰደ ተራርጎ ኢየሱስ ወንድም ደምር አይንን አውጣው ቀበሮ ሲከፍል ሲቀንስ ሲበታትን ኖሮ ጻድቅ መስሎ መጣ ደማሪ ነኝ ብሎ ደማሪ አዋሃጁን ሲያስገርፈው ባጅቶ እያነፈነፈ ስልክ ጆሮ ጠብቶ ንስሐ ሳይገባ ይሁዳ ዛስቆርቶ ስንቱን አጃጃለው ምላሱን አትብቶ ትናንትናም ዛሬም ደጋግሞ እንደታየው ወላዋይ ቀላማጅ ጎጋው ነው መንጋው ይሁዳም ተነስቶ መስቀልን ቢሰብከው መደመር እያለ የሚያዳምጠው ነው ሰልሎና አቃጥሮ እግር ያስቆረጠ ወንዶችን ለማምከን ብልት ያሰለበ ልጆችን ያላባት ሜዳ ላይ ያስቀረ ወላጅ ያለ ጧሪ ሲያስለቅስ የኖረ መቼስ ዋይ ገብቶ መስቀል ተሸከመ ከጁ ላይ ያለን ደም በንስሐ ሳያጥብ በካድሬ ምላሱ መደመርን ሲያነብ ሰማዕት ረስቶ የሚከተለው ሕዝብ የሞቱበት ቢነሱ እንዴት ያስተዛዝብ ቢሃድግ ባሩድ ተወቅቶ ላለቀው ቢሃድግ ምጣድ እንደ ኑግ ላረረው ቢሃድግ ጭካኔ እግሩን ዐይኑን ላጣው ቢሃድግ ክፋት ተሰልቦ ለኖረው ጆሮ ጠቢው ቀርቶ ተጠያቂው ማን ነው? እርጉሙን ከቅዱሱ እያለ ደምረው ነፍስ አጥፊን ከሟቹ እያለ ቀላቅለው ዘራፊን ከጨዋ እያለ አገናኘው ፍየሉን በጉንም እንደ አህያ ነዳው መቼም ትምህርት የለ ዘንድሮም እንዳምናው ስንት ጅላጅል ሕዝብ በሱስ ሊጠረግ ነው ሱስን ጭልጥ አርጎ ሕዝብ ሲያንቀላፋ ግንዱን አንከባሎ ተላይ ተሱሉልታ ጉልት አደረገው ታዲስ አበባ ጫንቃ እየዋለ ሲያድር ሱስ ሲጠነክር ያፈናቅል ጀመር ዜጋ እንደ ባይተዋር ኢየሱስ ማደንዘዣ አገር አስተኝቶ ጋሞን አስጠረገ ሸዋ ውስጥ ቡራዩ ሱስ ከቡራዩ እንደ ጎርፍ ፈሶ ጠቅሎ ወሰደው መጤን ለገጣፉ የንጠጦን አቀበት ሽቅብ ተፈናጦ ሱሉልታን አወከው ውሃ ሙላት ሆኖ የመደመር ጥበብ ወደ ደቡብ ነግዶ በማዕበል ወሰደው ጌዲኦን ጠራርጎ ሱስና መደመር አንድ ላይ ተጣምረው አዲስ አበባን አፍስሰው ጠርገው ሊወስዱት ነው መንጋውን እንደሆን ዛሬም ስናጤ ነው ይሁዳም ተነስቶ መጣፍ ጥፎ ቢያየው መስቀል መደመር ነው እያለ ቢዘብከው አሜን አሜን ብሎ የሚያስገድለው ነው ሰው ከንቱ ነው የግጥሙ ደራሲ በላይነህ አባተ
አርማጮቻችን በመግባችን ላይ እንደገለጽነው ቀጣው ስርጭታችን የቀደመ ምልስ ጊዜ ነው። የዛሬው እንግዳችን ከቅርብ ጊዜ ወዲህ በሀገር ውስጥም ሆነ በዲያስፖራው ሰፊቱ ውቅ ያደረጉና በሚሰጧቸው እውነት ላይ የተመረኮዘ አስተያየት ትምህርት አዘል ማብራሪያዎችን እውቅናን ያገኙ ምሁር ናቸው። እንግዳችን በተለያዩ ሜዳዎች ላይ በመቅረብ ሀገራችን ኢትዮጵያ ላይ የተደቀኑ አደጋዎች ማንንም አጥራፊና ተጠቃሚ የማይሆንበት በመሆኑ ችግሮቹን ከተጠባበ የፖድካስት ድባብና ከድጅት ፍቅር በዘለለ ከዝብና ከሀገር ዘለቄታዊ ጥቅሞች አኳያ በርጋታ ማየት እንዳለብን ወፍቶቹንም በራሱ በጉዳው ባለቤት በኢትዮጵያውያን እጅ መሆኑን ባንኩ ያስገነዝባሉ። በራይ ፖለቲካችንን አውንታ የታጫ ለማሳያዝ እየተጋጋለ ያለውን ጠባብ ወጠኛ ስሜታዊነት ያጀበ ውስብስብ የፖድካስት ሁኔታ ለአንድና ለመጨረሻ ጊዜ ካላከሰምን የውጥረቱ ክምችት አገይቷን አገኝ አድርገኛ መንታ መንገድ ላይ እንደጣላት ከዜግነት ግዴታቸውና ከሰባዊነት መንፈስ እንዱ ከመሆራናዊ ችሎታቸው አንጻር ብጅታዎችን ያጋራሉ። የችግሮቻችን ስፋትና ጥልቀት ወዴታ እየወሰደ እንደሆነ ትንታኔዎቻችንም ይሰጣሉ። እንግዳችን ዶክተር ደረጀ ዘለቀ ይባላሉ። ዶክተር ደረጀ በአዲስ አበባ ዩኒቨርሲቲ መምህር፣ የጥናት ተመራማሪ፣ በብዙሃን መገናኛዎችም ፖለቲካችንን በበከሉት አውራ ችግሮች ዙሪያ እውነት ላይ ቆመው ደፍሮ መናገርን ተምሳሌነት ያላቸው ምሁር ናቸው። ተናስተ ዶክተር ደረጀ ዘለቀ ይሰማዎታል?
ይሰማኛል። ተናስተልኝ
ዶክተር ደረጀ። የኢትዮጵያ ነት ሬዲዮ ጥያቄና መልስ ለማደባ ቀረብለውት ግብዣ መሰረ ፈቃደኛ ሆነው በሰዓቱ መገኘተው በመጨረሻችን በኢትዮጵያ ነት ሬዲዮ ዝግጅት ክፍል እንደ መራሴ ስም የክብር ሰላምታ በማቅረብ ወደ ውይይቱን ሻገራለን። እንግዲህ በቅድሚያ አንድ መሰረታዊ ጥያቄ አወራ ያለው ጥያቄ ላንሳ። አገራችን ኢትዮጵያ ዙሪያ ጥምጥም የውጥረቱ ሁኔታ ውስጥ እንደምትገኝ ለሁላችንም ግልጽ ነው። እስቲ ለውይይታችን መንደርደሪያ እንዲሆነን የውጥረቱን ክምችት የሚገለጽባቸውን የፖለቲካ ኢኮኖሚ የሰላም ጥወት ማህበራዊ ቀውሶች ዙሪያ ዳሰስ ቢያደርጓቸው ባጭሩ የኢትዮጵያ ጊዜያዊ ተጨባጭ ሁኔታ ካምናው ካቻምናው ከዘንድሮ ምን ሁኔታ ላይ ይገኛል? እስቲን ለውጭ ላለ ነው መቼም ዛለም አንገኘው ምን ይመስላል? እስቲን ዳሰን ብናልፍ መስመሩ እርሶ ነው።
ያ በአጠቃላይ እንደ ሀገር ችግሮቻችን በጣም ብዙ ናቸው። ለብዙ አመታት ሲከማቹ የቆዩ ችግሮች አሉብን እንደ ሀገር። ግን አሁን ባለው ተጨባጭ ሁኔታ የኢኮኖሚ ችግር፣ የማህበራዊ አገልግሎቶች ችግር፣ እነዚህ የጤና የምግብ ራስን መቻል የመሳሰሉትን ችግሮች እንኳን ማንሳት በማንችልበት የባሰ አደጋ ውስጥ ነው የምንገኘው። ስለዚህ እኔ አሁን እነዚህ ዝርዝር ነገሮች ያው ጊዜ ላይ ያለን ስለማይመስለኝ በጣም በጣም አስፈሪውን ትልቁን አደጋ ብቻ ተናግሬ ባልፈው ነው የምመርጠው። ይሄ ደግሞ ትልቁ አደጋ አሁን ባለንበት ወቅት መንግስት አለን ወይ በሚያስብል ሁኔታ ውስጥ፣ ምክንያቱም ከመንግስት መዋቅር ውጪ ያለ ግለሰቦችና ኢመደበኛ ስብስቦች ወሳኝ መንግስታዊ ኃይልን እየተገዳደሩ ያሉበት ሁኔታ ከአቅም ማጣት ይሁን ከስምምነት ይሁን በማይታወቅበት አግባብ ማዕከላዊ መንግስት የሚባለውን ስልጣን የሚገዳደሩ ግለሰቦችና የመደበኛ አደረጃጀቶች አገሪቷን ሊውጡ የተዘጋጁበት ሁኔታ ውስጥ ስላለን እጅግ በጣም በሚያስፈራ ሁኔታ ውስጥ ነው ያለነው እና የአገሪቱ አብይ ችግር እንዴ ገዳይ ቀጥቃጭም ቢሆን አገር ጸጥ የሚያረጋ አምባገነን በሚያስናፍቅ የትርምስ አፋፍ ላይ ነው የምንገኘው እና እሱ ነው ትልቁ ችግር ብዬ ልቤንም ሐሳቤንም ሰቅዞ ያዘው ችግር ይሄ ነው። ወደ ቶታል ብሬክዳውን ኦፍ ሎው ኤንድ ኦርደር የተቃረብን አፋፉ ላይ ያለን ይመስለኛል። እና ሌላው ደህንነቱ፣ ረሃቡ፣ አንኤምፕሎይመንቱ ለሺህ ዓመታት አብሮን የኖርነው ስለሆነ እሱ እኮ አልገደለንም። ስለዚህ አሁንም ከፍተኛው ፊታችን የቆመው አደጋ ወደዚህ ጠቅላላ የህግና ስርዓት መፍረስ ውስጥ ልንገባ ነው ወይ የሚል ስጋት ነው ያለኝ። ሁኔታዎችም ያንን ነው የሚያሳዩት። በአስቸኳይ መቀልበስና ማቆም ካልተቻለ አይ ቲንክ ተንሸራተን ወደዛ ዘግት ልንገባ የደረስንባቸው ቀናት ላይ ደረስን ወይ የሚል ከፍተኛ ጭንቀትና ስጋት አለኝ። ይሄ ነው የአገሩም ችግር ይሄ ነው ብዬ ነው የማስበው።
በጣም ጥሩ ነው። እሱን አንድ እንደ አንድ ትልቅ ጥያቄ አድርጌ ላነሳ ያፈለኩት ነበር። በደምብ ያስቀመጡት ስጋቱ ያለውን እስቲ እንግዲህ አሁን ካነሱ እንግዲህ አይቀር ዛሬ በአገራችን ስልጣን ያዘው ክፍል ማን ነው የሚለው አጠያቂ የሆነ ነው። ኢህአዴግ ግንባር አባላት በመግለጫ እርስ በርስ እየተወነጃጀሉ ነው። በመሬት ካለው ሁኔታ የጀዋር መሐመድ እንቅስቃሴ በአገዛዙ ላይ ተጽዕኖም እያሳደረ ነው ይባላልና እስቲ አሁን ከጀመሩት ጋር አያይዘው ምናልባት ይሄ ማን ነው በዚህ ዓለም ውስጥ መቼም መንግስታቶች አሉ፣ ያው የዲሞክራሲ ዲክታተርም ሁሉም ግን ህግና ስርዓትን የሚያስከብር ማዕከላዊ መንግስት መኖር ይኖርበታልና ይሄንን በመለከት እስቲ እንግዲህ ከቃኙ ታይቀር ምናልባት ጀምረውታልና ማን ነው ያስተዳድራት ያለው ኢትዮጵያ?
ኢህአዴግ የሚባለውን ነገር ቀድሞ በመናቀው መንገድ እየተረዳን መከተል ያለብን አይመስለኝም። በርግጠኛነት ህወሓት የለበትም ኢህአዴግ ውስጥ የለበትም ማለት ብቻ ሳይሆን ቀሪውን የሶስቱን ጥምረት በዋነኛነት እየተገዳደረ እና በሐሳብም በተግባርም አገሩ እንዳይረጋጋ ከፍተኛ ይፋል ታወጀ ጦርነት ውስጥ ያለ ድርጅት ስለሆነ ኢህአዴግ በሚለው ህወሓት የለችበትም። አንደኛው ነገር እሱ ነው። አደናቃፊና በግልጽ ከለውጥ ሂደቱ ዋቴቨር የለውጥ ሂደት ከለውጥ ሂደቱ አንፃር በተቃርኖ የቆመ ፍጹም ጸረ ሰላም ጸረ ኢትዮጵያ ኃይል ሆኖ ተገልጦ ወጥቷል ህወሓት በፕሮፓጋንዳም በተግባርም ሀገሩን በማተራመስ። ስለዚህ ኢህአዴግ ስንል short of TPLF ማለት ነው። ሁለተኛ ቀሪውስ ኢህአዴግ ምንድነው? ምክንያቱም የሀገሩን ሁኔታ የሀገሩን መሰረታዊ law and order breakdown እያወራን ካለ who is in charge የሚለውን ማን ነው ይሄንን የመንግስታዊ ኃይል አውታራትን የተቆጣጠረው ቡድን ማን ነው ፓርቲ ማን ነው የሚለውን ማየት ያስፈልጋል። በተጨባጭ አሁን ኢትዮጵያ ወይም የኢትዮጵያ ፖለቲካዊ ስልጣን በኦዲፒ ወይም በኦህዴድ እጅ ነው ያለው። ደኢህዴን ወትሮውንም ከአጋሮች ሁሉ የተናቀ ምንም ፋይዳና ረብ የሌለው ቡድን ነበረ። ኦዴፓ ወይም በአዴን የምትለው በኖረበትና በለመደው የባለሟልነት ሚናው ያው ያንኑ ነው የቀጠለው። ስለዚህ በትክክለኛነት የኢትዮጵያ ወቅታዊ የኢትዮጵያ ፖለቲካዊ ስልጣን በኦህዴድ መዳፍ ውስጥ ነው ያለው። ችግራችንም ከዛ ነው የሚመነጨው። በአዴን ያድርባይና የሆዳሞች ስብስብ ቢሆንም አገሬ ማፍረዛ አጀንዳ አልነበረው። ማህበራዊ መሰረቱ ይሄንን የሚፈቅድለት አይደለም። ኦህዴድ ግን ፈጣሪው መለስ ዜናዊ እንደተናገረው ሲፋቅ ኦነግ ነው። ምንም ልዩነት የለም በኦነግና በኦህዴድ መካከል። ስለዚህ ይህ በመሰረታዊ ባህሪው ጸረ ኢትዮጵያ የሆነ የብተና ኃይል ነው የኢትዮጵያን ወሳኝ ፖለቲካ አውታር ተቆጣጥሮ ያለው። ቀውሱም ከዚህ ነው የሚመጣ የሚመስለኝ። የለውጥ ኃይል የሚባለው በተወሰነ ደረጃ ይሄ የዘውግ አጀንዳ ብዙ ርቀት እንደማያስኬድ ከህወሓት ውድቀት ተምሮ በቅንነትም ይሁን በብልጥነት የአንድነትንና የሰላምን የዴሞክራሲን ትርክት እየተረከ ጥቂት ጊዜ ወሰደን። ከዛ አሁን እንደምታዩ ድምጹ ጠፍቷል። መንግስት አንድ ሰው ወጥቶ አገር ዝጉ አቃጥሉ ምናምን ብሎ አዞ እስካሁን ድረስ የተሰማ ነገር የለም ከመንግስት ጎራ። ስለዚህ ይሄ ኦህዴድ የምትለው በመሰረታዊ ባህሪው ኦነግ የሆነ ጸረ ኢትዮጵያ የሆነ የብተና ኃይል ወሳኝ የሀገሪቱን ስልጣን ተቆጣጥሮ ይዟል። የለውጥ ኃይል የሚባለው ደግሞ በኔ ግምት ምናልባት በኢትዮጵያዊነት ስም ከሚገኝ ፖለቲካ ትርፍና በኦሮሞነት ከሚገኝ ማህበራዊ መሰረት መካከል የቱን መምረጥ እንዳለበት እየወላወለ በሁለት እግር የሚያነክስ እያነከሰ ስለቆየም በዚህ ጽንፈኛ ፋሽስታዊ በሆነ ኢንደበኛ አደረጃጀት ኦቨርዌልም የተደረገ ይመስለኛል። አሁን ተመልሶ እኮ ደንግጦ ወደ አንድነትና ወደ ኢትዮጵያዊነት አምባ ለመለስ ቢል እኮ ከፍተኛ የሆነ የክሬዲቢሊቲ ችግር አለበት። ማን ነው የሚያምናቸው? They slept for far too long. አሁን የራሳቸው ሞንስተር ከጃቸው በህብረት የሌላቸው ከሆነ ማለት ነው። እሱንም ሩል አውት ማድረግ አይቻልም። እየተናበቡ ነው የሚሰሩት ወይ ያስብላል። ግን እንደው benefit of doubt እንጣቸውና አልፈለጉትም ይሄንን ቀውስ ብለን ብናስብ እንኳን አሁን እጅግ በጣም ከመዘግየታቸው የተነሳ the gin is already out of the bottle ይሄንን ፋሽስታዊ ጅኒ መልሶ ጠርሙስ ውስጥ ማስገባት የሚችሉበት ሁኔታ ውስጥ ያሉ አይመስለኝም። ታኙ ለረጅም ጊዜ ይሄ ደግሞ ከፖለቲካዊ ቁርጠኝነት ማጣት ነው። ምክንያቱም የኢትዮጵያዊነትንም ድምጽ ማግኘት ይፈልጋል። ቤዝንም ፕሊዝ አድርጎ በኤትኖ ናሽናሊስት ካርድ በሁለት ካርድ የመጫወት ጉዳይ ፖለቲካል ኢምፖርታንስ ውስጥ የከተታቸው ይመስለኛል። ሽባ አድርጓቸዋል። ምንም አይነት ሀገርና ህዝብን የሚያድን መሰረታዊ ህግና ስርዓትን ማስከበር የሚያስችል ስራ እንዳይሰሩ አሽመድምዶ ያስቀመጣቸው ይመስለኛል።
አይ በጣም ጥሩ። አሁን ግን እንዳነሱት ይሄንን የኦፒዲዮ የበላይነት ገኗል እስከተባለ ድረስ ነውም ደሞም ግልጽ ነው። ታዲያ አንድ በዚህ በኢትዮጵያ ስንት ሚሊዮን ህዝብ የሚኖርበት እና ብዙ ብሔረሰቦች የሚኖርበት ሀገር ውስጥ እንዴት አንድ ቡድን በቅራኔዎች ለመግዛት ይፈልጋል? ቅራኔ ህብረተሰብ ውስጥ ሰፍቶ ካለ እነሱ ማይበጅ ለመቀመጫቸው ነውና ለምንድን ነው ብዙሃንን ስካሉ እንልካሉ? ለምንድን ነው ወደ ቀና መንገድ ለመሻገራቸው ስልጣን ያዘ ኃይል ወደ በቀና ነገር ህዝቡን ሰላማዊ ነገሮችን ማስፈይ ኖርበና በቅራኒ መግዛት ያዋጣናል የሚል እንትን እድምታ ያዙ ይመስላሉ። በመሰረቱ ምክንያቱም አገይታው ወደ ብጥብጡ መገዳደሉ ከድሮ ከቆየውም የባሰ የሆነ ነው የመጣው እና ይሄን ስለዚህ በቅራኒ አንዳገዛዝ በቅራኒ መግዛት እንትን ሊኖር ይችላል ህልውናው ሊጠበቅለት ይችላል።
ይሄ መሰረታዊ ታሪካዊ ጥያቄ ነው። አየህ ይሄንን አሁን ጥያቄው በጣም ሎጂካል ነው። ለሚያስተውል በቅራኔ ከመግዛት በፍቅርና በሰላም መግዛት በጣም ጀነራሊ በሎጂክ ደረጃ ምንም ጥያቄ አይነሳበትም። ነገር ግን አገዛዝ ኦፕሬትስ ኢን ዲፈረንት ሎጂክ። አገዛዝ በዲፈረንት ሎጂክ በተለየ ሎጂክ ነው የሚገዛው። ተገዢዎች የምናየው ሪያሊቲ ደግሞ ገዢዎች አያዩትም። ዘይዲቭ ኢን ዲፈረንት ወርልድ ነው። አየህ የኢትዮጵያን ፖለቲካዊ ሁኔታ ሲመለከቱ በሌላ መነጽር ነው የሚያዩት። ሎጂካቸው ሌላ ነው። አሁን እኔ በእነሱ ቦታ ብቻ በጥንፈኛ ዘውጌ ብሔርተኞች ቦታ ሆኜ ባስብልህ በደንብ ግልጽ ይሆንልሃል። አናሳ የሆኑት የኢትዮጵያ ህዝብ 5-6% ከማይሆን ህዝብ የወጡ ወያኔዎች ይህን ሀገር 30 አመት ቀጥቀጠው እየዘረፉ ከገዙት እኛ በእነሱ ቁጥር 50% የኢትዮጵያ ህዝብ ኦሮሞ ነው። እኛ ብዙሃኑ ቀጥቅጠን ለምን ለ300 አመት መግዛት አንችልም? this is a logic of power እና የዘውጌ ብሔርተኛ ፋሽስታዊ ሎጂክ። እኛ ከማን ማስኩሊኒቲያቸውን የፖለቲካል ማስኩሊኒቲያቸውን ሜጀር ነው የሚያደርጉት። አየ ስለዚህ በተቃርኖ መግዛት የሚለውን ተገዢውን አክኖሌጅ ከማድረግ ለዚህ እኮ ነው አየ በርካታ አምባገነናዊ ስርዓቶች ሲወድቁ አንዱም አምባገነናዊ ስርዓት ቀድሞት ከወደቀው አምባገነናዊ ስርዓት ትምህርት አይወስድም። ይወደቀው ተፈቅዶ ነው የወደቀው በደንብ ጠርንፎ ስለያዘ ነው የወደቀው በቁጥር አናታ ስለሆነ ነው። አይ ቲንክ አሁን የኦሮሞ ናሽናሊስቶች በቁጥር ሰክረዋል። ራሳቸው ፋብሪኬት ባደረጉት የማጆሪቲ ቁጥር ሰክረዋል። ስለዚህ ምንም ኮንሴሽን ለሌላው ሳንሰጥ ጥርግርግ አድርገን ያገሩን ስልጣንና ወረት እኛንን መብላት ያለብን በሚል ከፍተኛ የቁጥር ለራስ በሚነገር የድል አድራጊነት ትርክት ሰክረው ያሉበት ሁኔታ ላይ ነው ያሉት። ስለዚህ ያንን ፓወር ይሄንን አምባገነኖች ይሄንን ሊያስቡ አይችሉም በሰላም ንግዛ። ምክንያቱም ያገዛዛቸው መሰረታዊ መተክል ጉልበት ነው ፈጥለጥ አድርጎ መግዛት። ጆዋር እኮ ነገረን ለአዲስ አበባ ነዋሪዎች ብትፈልግ በመንጫ ብትፈልግ በመርጫ this is a logic of tyranny, this is a logic of dictatorship and this is a logic of fascist mentality question እናረጋለን ነው። ስለዚህ በፍቅርና በምን የሚባለው እግር እስኪያደላድሉ ነገሩን እኮ በጣም ጠግበን አንዳንዶቻችን በደስታ ክፈነ እስክንፈነጭ ድረስ አጠገቡን አይደለም እንደ የፍቅርና የአንድነትን የኢትዮጵያዊነትን ፍቅር ትርክት። አሁን ሲደላደል ሁሉ ነገር ሲሆን ፓወር እውነተኛ መልኩን ገልጦ ይሄዳል። ስለዚህ ኦሬድ መጀመሪያውንም እኮ የአንድነትና በፍቅር ለመግዛት የሀገር በደልና ጉዳት ቢኖርብንም የጋራ ሀገራችን ነው will be better together የሚል conviction እምነት ሊኖር ይገባል። ኦቪዲዮ እኮ እንዳልኩ ኦነግ ማለት ነው። ኦነግ ማለት ደግሞ ኢትዮጵያ እና የኦሮሞን ህዝብ ግንኙነት በአሜሪካ በነጭ ሰፋሪዎች እና በአሜሪካ ቀይ እንዶች ታሪክ መነጽር የሚመለከት በዚህ ፋሽስታዊ አስተሳሰብ ላይ የተቸከለ ፎሲላይዝ ያደረገ ድርጅት ነው። ዛሬ አሁን አየ የመንግስትን መንግስታዊ ስልጣንና ብሔራዊ ሀብትን በመዳፉ ማስገባት የሚችልበት እድል አገኘ። በየቦታው ከተቀመጡት የኦፒዲዮ ከፍተኛ ኃላፊዎች በኦሮሚያ ክልል በለው በፌደራል መንግስቱ ምን ያክሉ ኦነግ እንደሆኑ በምን እናውቃለን? ምናልባት ወርስ ዛን ኦነግ። ምክንያቱም በህወሓት ስር ክሬዲት መስጠት ካለብኝ እኔ ለሆነ ክሬዲት ሰጣለሁ። በህወሓት ሎሬነት የኦሮሞን ወጣቶች ሲጭፍጭፍና ሲያርዳል ነበርም ላለፉት 27 አመታት። ስለዚህ ኦሬዲ ኬፐብል ኦፍ ቢካሚንግ ኢቭን ወርስ ዛን ከሆነ ግን የባሰ የመሆን ፖቴንሻል አለው። ስለዚህ ለምን ብለው ይገዛሉ? አናታዎቹ ትግሬዎች 27 አመት እየቀጠቀጡ መግዛት ከቻሉ እኛ ማጆሪቲዎቹ ኦሮሞዎች 300 የሚከተለው 300 አመት የኛ ነው ሲሉ እኮ they are making the mathematics እኮ ሊበራል የምትላቸው የሚጨርሽ ሊበራል የሚባሉትን ኦሮሞ ምሁራን ሲከመልከታቸው በጠቅላላ ኦሮሞ እንደ voting population ኪሳቸው ውስጥ አስገብተውት ዲፈረንት ሐሳብ የፖለቲካ ምርጫ ይኖራል ብለው ለማሳብ እንኳን የማይችሉ ድፍን ፋሽስቶች እኮ ናቸው እነዚህ። ኦሮሞ ስለሆንክ ለኦሮሞ ፓርቲ ሁሉ ሰው ድምጽ ይሰጣል እንዴ? ከዘውግ ማንነት ውጪ ሰው ምርጫ ፖለቲካ አስተሳሰብ ሊኖረው አይችልም በሚል እያንዳንዱን የብሔራቸውን ሰው እንደ ካትል ፐርሄድ በመቁጠር ያንን ቀጥታ ወደ ፖለቲካ ፓወር ትራንስሌት የሚያደርጉ ፋሽስቶች እኮ ናቸው እነዚህ። እንኳንስ የአንድ ብሔረሰብ የአንድ ቤተሰብ አባል በአንድ ፖለቲካዊ አቋም ላይ አንድ አይነት አቋም ሊይዝ አይችልም። እንስሳ ካልሆነ ሰው በዛ ደረጃ በዚህ ደረጃ ዲሁማናይዝ አድርገው እንደ ካትል የሚቆጥሩ ሰዎች ናቸው። ለሞት ሊበራል ኦፍ ዘም በቁመታችን ልክ ኦሮሞ በቁመቱ ልክ ስልጣን አልተሰጠውም ሲሉ ዴ አር ቲንኪንግ ዚስ ማቴማቲካል ወይ ማለት ነው ፖለቲከኛ የሚባሉት እንኳን። ስለዚህ ሆፕ የለውም። አምባገነናዊነት በማያዳግም ህዝባዊ ትግል አከርካሪው እዚህ ሀገር ላይ ካልተበጠሰ ተራ የሚደርሰው እያንዳንዱ አምባገነን እኔ ግን እንዲና እንዲያርገ የተሻለ ገዛለው ነው እንጂ የሚለው ከቀደሙት አምባገነኖች ውድቀት አይማርም። በታሪክም አምባገነኖች ከሌሎች አምባገነኖች ውድቀት የሚማሩ ቢሆን ኖሮ የዓለም አምባገነንነት ታሪክ ድሮ ገና ያበቃ ነበር።
በጣም ጥሩ ዶክተር ደረጀ፣ በጣም ሰፋ አድርገው ነው የሄዱበት። በእውነቱ ይሄን በብዛት ጉዳይ ላይ ትርክት የሚደረገው ነገር ቁጥሩንም ያረጋገጠ ስለሌለ ያው ይሄንን በባፋችን ላይ አስቀምጠውልናል፣ ተክለውታል።
ያንኑ የተጨበረበረ የወያኔ ስታቲስቲክስ ማለት ነው። ኦሮሞን ቁጥር ሰማይ አድርሶ አማራ ጎደለ በኤችአይቪ እና በመናምን ተብሎ የቀረበው ሪፖርት ነው መነሻ የሚያደርጉት።
ልክ ነው። በጣም ጥሩ። እስቲ እንግዲህ ያው መቼም ይሄን አሁን ከገለጻቸው ነገር ከተነሳን እርግጥ ከተቀጣው ጥያቄዎች ማርጋቸው ምንም ዋጋ ያለላቸው ናቸው ማለት ይችላል። ምክንያቱም መሰረታዊ የሆኑ ነገሮች ተመልሰዋል። አሁን በኢትዮጵያ ተጨባጭ ሁኔታ ዙሪያ ግን መቼም ለውይይቱ በጠራኖት መሰረታዊ አንዳንድ ነገሮች እናንሳም። ካሁን ቀደም እርሶ በተለያየ ጊዜ በተደጋጋሚ ይሄንን የህዝብን ድርሻና የመንግስትን ድርሻ በደንብ አድርገው በአጽንኦት ሲያስረዱ ቆይቷልና አሁንም ያልተ በዙ ዙሪያ የሚሽከረከሩ ፕሮፓጋንዳዎች አሉ። በተለይ በውጭ ሀገር ያሉ ምሁራኖች ምላቸው ለሀገሪቱ አስተማማኝ ሰላም፣ መረጋጋትና አንድነት፣ የፍትህ ስርዓት መስፈን ጉዳይ ሲነሳ ህዝብን ተጠያቂ ስልጣኑ የያዘውን የፖለቲካ ክፍል ግን ፋታ ያላገኘና ብንተባበሩ ኖሮ የለውጥ ሐዋርያ ሊሆን እንደሚችል ያገዛዙ ሽርኮች ሞግታሉና ይሄንን ጉዳይ እርግጥ ምሁራኖቻችን በተደጋጋሚ ማስረዳት ያለባቸው ነው። ህዝቡ ለጥቅም የተገዛው አውቆ የሚማገትበት ነገር ነውና አሁንም ቢሆን ያለውን አገዛዝ እንግዲህ ካለውን ሜስ እንት እንዳለ ተጠብቀ አይ ፋታኮ ቢያገኝ ለውጥ የለውጥ ክፍል ነው እና ለውጥ ሊያራምድ ይችላል የሚል ነገር አለ። ግን እርሶ እንደገለጹት ደግሞ ያ ነገር በአገራችን ውስጥ በመሬት ላይ የሚታይ ነገር የለምና ይሄንን ሙግት የቱን ያህል መከራከር ይኖርብናል? ህዝቡ ነው ተጠያቂ። ህዝቡ መተው ነው።
ዞሮ ሰው ወደ ውይይት ውስጥ ሲገባ ውይይት ጊዜና ጉልበት ይጠይቃል። ስሜትንም you invest your emotions በዳያሎግ ውስጥ አይደለም እንዴ? ለዳያሎግ ደግሞ ለምንድነው ወደ አንድ የጋራ መፍትሄ ወደ አንድ የጋራ አቅጣጫ ለመራመድ ነው። ስለዚህ በመጀመሪያ ብዙዎቹ በዳያሎግ ውስጥ የሚገቡት ችግራቸው ነው ወይ? ለምሳሌ ኢትዮጵያን ሰላም መረጋጋት ያወሩ መንግስት ኮ ቢረጋጋ ስፋታ ስላላገኘ ነው እንጂ ይላሉ። ግን እነዚህን በመናወራበት ኤቭሪ ሚኒት ሰዎች ህይወታቸውን ያጣሉ፣ አካላቸው ይጎድላል፣ ኑሯቸው ይመሳቀላል። ኮንቲኒንግ ፕሮሰስ ኦፍ ሳፈሪንግ ነው። አየህ፣ እነሱ ግን እዛ ዳር ቁጭ ብለው አይቮሪ ታወር ላይ ቁጭ ብለው መንግስትን ዲፌንድ ሲያደርጉ መሰረታዊ ጥያቄ እኮ የዴሞክራሲ የህግ የበላይነት የሚባሉ የማናውቃቸው ምናልባትም የማንመኛቸው በቅርብ ዘመን ጉዳዮች እኮ አይደለም። በህይወት የመኖር ጥያቄ እኮ ነው እየተነሳ ያለው። መንግስት እኮ ስራ ላጡት ስራ አምጣ፣ ህዝቡን መቆሚያ መቀመጫ ላሳጣው የኑሮ ውድነት መልስ ስጥ እኮ እየተባለ አይደለም እየተጠየቀ ያለው። አንሙታ እንግደል፣ ከነራባችን በሰላም የምንኖርበትን ጥቂት ድባብ እንኳን ፍጠሩልን እኮ ነው። ይሄ እኮ ነው እየተጠየቀ ያለው። what else can ህዝብ ምን ሊጠይቅ ይችላል? ከዚህ ያነሰ ምን ሊጠይቅ ይችላል? ኧረ እባካችሁ መንገዱን እኮ ፖሊስና ጎረምሶች ተሰባጥረው ይዘ መንገድ የሆነ መንገድ አንድን ሰፈር አፈራርሶ አቃጥሎ ይሄዳል እንዴ? እኔ ሱባኤ ምግባ እንደ የወያኔ አምባገነናዊ አገዛዝ እሺ እያነሳው ያለሁት የነበረው መንግስት ጥፋታ ስላላገኘ ነው እንጂ ነገሩን ያስተካክለዋል የሚሉትን ድምጾች ማለት ነው። ሰው መሰረታዊ ጥያቄ ግን ፋታ አላገኘም ላስተካክላል ለሚባለው የዲሞክራሲን ጥያቄ የህግ የበላይነትን ጥያቄ የኑሮ መሰረታዊ መሻሻል ጥያቄዎች እነዚህም ከሆነ እርግጥ ነው በአንድ አመት ሁለት አመት ቀርቶ በ10 በ15 አመት እነዚህ ችግሮቻችን ለዘመናት የተከማቹ ችግሮቻችን በጥቂቱ እንኳን ቢቀረፉ መቀረፋቸው ቀርቶ በህዝብ ውስጥ ችግራችን ሊቀረፍ ይችላል የሚል እምነት የሚያሳድር በጎ ፍራ እንኳን ብናይ በቂ ነው። የኢትዮጵያ ህዝብ በሌላ አጋጣሚ ቢያዩአለው ፌታሊስቲክ ነው። እድል ፈንታውን የመቀበል ባህል ያለው ህዝብ ነው። እግዚአብሔር ሲፈቅድ የተሻለ ቀን ይመጣልናል። እኔ ባልፍልኝ ልጆች ያልፍላቸዋል ይያለ እየታተረና እየጣረ ህይወት ዘመኑን የሚደመድም ህዝብ ነው። በጣም ዲማንዲንግ ህዝብ አይደለም። ስለዚህ መስሉን ነው እየጠየቅን ያለ ነው አይደለም። አሁን እኮ በሰላም ወጥቶ ወደ ቤት መመለስ አቃተ። ድሮ ፖሊስና ልዩ ኃይል አጋዚ ይገለን ነበር። ዛሬ ደግሞ ፖሊስና መንጋ እየተሰባሰበ መንገድ ይዘጋብናል አጥቶም ይለናል ከዚህ ትሄዳላችሁ ይለናል። እንዴ ከዚህ ያነሰ ምን ስራ ይሰራል መንግስት? ቬሪ ፋንዳመንታል የሆነው እንኳንስ መንግስት ሶማሊያን ተከፋፍለው ሲቆጣጠሩ የነበሩ የጎበዝ አለቆች እኮ በየሴክተራቸው ያለውን ሰላምና ደህንነት ያስጠብቁ ነበር። ኢቭን ዘ ማፊያ ኪፕ ሎ ኤንድ ኦርደር ዊዝን ዴር ስፊር ኦፍ ኢንፍሉዌንሳቸው ውስጥ ሰላምና ደህንነት የሴኩሪቲ ማኒ ተከፍላለ ዩ ጌት ዩር ሴኩሪቲ። መንግስት ይሄን ዴሊቨር ካላደረገልን ስራ ኖረንም አልኖረንም ኑሮ ከበደን አልከበደን በሰላም ወጥተን የምንገባበትን ነገር ፕሮቫይድ ካላደረገን ምንድነው የሚያደርግልን መንግስት? ስለዚህ ይሄንን መሰረታዊ ጥያቄ ቆሎ እየተጠየቀ ያለው ስለዚህ እነዛን እንዲህ የሚሉ ሰዎች እንዴት መቼም ከህሊና ጋር የተፈጠሩ ሰዎች ናቸው ብዬ አልቆጥርም። ሁለተኛ እንደዚህ አይነቱ ኮንቨርሴሽን ውስጥም ጊዜና ጉልበትን ማጥፋት አስፈላጊ አይደለም።
በጣም ጥሩ
መታው ነው እነሱ
ተግባውነት ያለው ነው። እስቲ ወደ ደሞ ወደ አሁንም ቢሆን የነነ ያገራችን ጉዳይ መፍትሄ ይሰጣሉ ብለን ተስፋ እንጥልባቸው አንተ የህብረተሰቡ ተሳትፎ ምንድነው በተቃዋሚ ፓርቲ በዚህ አነጋገር እንኳን በአሁኑ ጊዜ ያገራችን ተቃዋሚ የሚለው መጠሪያ ወደ ተፎካካሪ የሚል እንተለውጣል ይመስለኛል። በህግም ይሁን እንጃ በምን ስምምነት እንደሆነ ተፎካካሪ ፓርቲዎች እና በጋራ ሀገርና ታሪክ ላይ የሚዘምቱ የሚቃወም ድምጽ የሚመቃወም ድምጽ የለም ለብሔራዊ መግባባት ሲባል መከፈል ያለበት መስዋዕትም እንደሆነ አመራር የሚሰጥ የለንም። በዝ መከፋፈልና የጋራ መተፋፈት በሚጋብዙ ጉዳዮች ዙሪያ እንደውም ሞዳ ሞዳ አለ አንዳንዶች የተፎካካሪንም ብለ ተቀመጡ። በህዝብ ዘንድ ማመኔታ ታማኝነት ተቀባይነት የተቸረው ስብስብ ጠፍቷል እና ይህ ባለበት ሁኔታ እነዚህ ድርጅቶች ተፎካካሪ ድርጅቶች የረሃብ አድማ የሚል ፌዝ አሁን እስክንድር በአዲስ አበባ ላደራ ስቃይና መከራ እየደረሰባቸው ነው። ማንም ተነስቶ ከተፎካካሪ ፓርቲ ማገዛዙ የሚፈጽመው ማሳደር ትክክል አይደለም ለታ ግን የረሃብ አድማ ለስልጣን ድልድል ፓርላማ ውስጥ ለመግባት የሚያስችልን ህግ ልጥፍጥፎብና ይሄ የሀገራችን መተማመን ያሳየም ሙሉ በሙሉ
ያ በመጀመሪያ ያው የኔን አራዳት ድንገር አሁን ባለው ተጨባጭ የኢትዮጵያ ፖለቲካ ሁኔታ ተፎካካሪም ተወዳዳሪም የሚባል አንድ ፓርቲ የለም ባገር ውስጥ። ስለዚህ በሌለ ነገር ላይ እኔ ኦፒኒየን አልሰጥም። የለም ተፎካካሪ ተወዳዳሪ የፈለገትም ሊሰጠው ይችላል የሚባል ፓርቲ የለም። አሁን ያሉት ሰዎች የረሃባትና ምናምን የሚሉት በግልጽ አማርኛ ጥያቄያቸው ቢቀመጥ የፖለቲካ ሱቃችን አይዘጋብን የሚሉ ሰዎች ናቸው። ስራቱ ማሊሽየስ በሆነ ተንኮለኛ ምናልባትም ፍጹም ህጋዊ መሰረት በሌለው አግባብ በህግ ስም ሱቃቸውን ዘግቶባቸዋል። 4000 እና 10000 ምናምን ደጋፊ አምጡ ብሎ አስቀመጠ። ሱቁ በሙሉ እንደሚዘጋ ስለሚያቀው ነው 107 ደርሷል ለባካቹ ቁጥራቹን ቀንሱ 34 ነው እየተባለ ሲባል ነበር አስቀድሞ። አይ ለለውጡ እንትን መጀመሪያ አካባቢ ከገዢው ፓርቲ መጣ የነበረው በጣም በዛችሁ ቁጥራችሁን ቀንሱ ምናምን የሚል ክርክር ነበር። በመጀመሪያ ራሱ ገዢ የሆነ ፓርቲ ተወዳዳሪ የሆነ ፓርቲ የሀገሪቱ ፓርቲዎች ቁጥር ስንት መሆን እንዳለበት እንዲወስን ማን ስልጣን ሰጠው? ምን አገባው? ለምን 500 ፓርቲ አይኖርም በአገር ውስጥ? ስለዚህ እንንትል ቆየ ከዛ በኋላ አስቀመጠባቸው 4000 4000 የኳስ ክለብ ያህል እኮ ፋይዳ ያላቸው ማለት ነው እነዚህ ሰዎች 4000 ግርማ ማምጣት ስለማይችሉ ጎሮሯቸው ተዘጋ 10000 ምናምን ሲላ ሱቅ ነው የተዘጋባቸው መንግስት ያደረገው የፖለቲካ ሱቆችን የመጋት እርምጃ ነው ይሄንን የማረግ የህግም የሞራልም ብቃት የለውም እነሱም አሁን ያስጨነቃቸው የሀገሪቱ ዲሞክራሲያዊ ሂደት የህዝቡ ጉድል ፈንታ ሰላምና ደህንነት አይደለም ልክ ወያኔ ድሮ በታክስ በምን ሱቅ ያሽግ ነበር ሱቅ ከታሸገባቸው ሰዎች ነው ለይቻ ላያቸው አሁንም ፕሊድ ያደረጉ ያሉት በባካቹ ሱቃችንን ክፈቱና የቤተሰብ ፕራይቬት ሊሚትድ ካምፓኒ ምናምን የባልና ሚስት የአምቻ ጋር ብቻ የፖለቲካ ሱቆቻችንን እንነግድ ባካቹ ነው ሱቅ እንዲከፈትላቸው ጥያቄ ያቀረቡ ያሉ ኃይሎች ናቸው ከዚህ የዘለለ ፋይዳ የላቸውም ሱቆች ቢሆኑም ግን የፖለቲካ ሱቅ የማክፈት መብታቸው እንዲህ በህግን እንደ ገጀራ በመጠቀም ሊቆረጥባቸው አይገባም ትሬሾልድ የሚቀመጠው ፓርላመንት ውስጥ ለመግባት ለመቀመጥ ይሄን ያክል ይባላል እንጂ ፓርቲ እምን አምስት ሰዎች ሆነን እኛ የኢትዮጵያ ጠያይሞች ጠያይም ወንዶች ፓርቲ ብናቋቁም ማን ያገባዋል ለምንድን ነው 50 ደጋፊ 60 ደጋፊ 100 ደጋፊ እየተባለ ቁጥር ደጋፊ ካጣንን ከስራለን በቃ ነገር ግን አየ በዚህ የቁጥር ውሳኔ የሜምበርሺፕ የሼር ካምፓኒ ምናምን አይደለም ምን ይሄን ያክል ካፒታል ሬጅስተር ይሄን ያክል ሜምበር የሚባለው የፓብሊክ ኢንትረስትን ፕሮቴክት ለማድረግ ነው ፖለቲክስ ከሆነ ግን እያንዳንዱ ሰው የራሱን የፖለቲካ ምርጫ ነው የሚያደርገው ስለዚህ ቁጥር አስቀምጠ ይሄን ያክል ደጋፊ እንደ ያን ያክል ደጋፊ ስለሚተዋወቁ ነው አየህ ባብ ለባብ ስለሆኑ ነው ስለዚህ ህጉ ትክክል አይደለም 10 ሰዎች የሚያዋጣናል ካሉ የ10 ሰዎች ፓርቲ ማቋቋም ይችላሉ ምን ዴሞክራሲያዊ መብት ነው ነገር ግን እነሱ ደግሞ የሚታዘንላቸው ሰዎች አይደሉም መጀመሪያ ሆኖ ቢሆን ለዴሞክራሲያዊ ፕሮሰሱ አይደለም ለዴሞክራሲያዊ ሂደቱ ለሀገር በጎ አስተዋጽኦ ለማድረግ አይደለም ሱቅ ነበር የከፈቱት ሱቃቸውን ዘጋባቸው እዛው ይነጋገሩ በለመዱት መንገድ አንዳንዶቹ የመንግስት ቀለፈኞች ናቸው ፔሮል ላይ ያሉ የደህንነት መስሪያ ቤቱ እየቀፈቀፈ ያተማራቸው አንዳንድ ነፍስ ያላቸው ፓርቲዎች እየተገመሱ ተቆርሰው የተፈጠዋቸው ናቸው ይላቀሱ አብረው እዛ አብሶሉትሊ አድ ናቲንግ ቱ ዱ ለኢትዮጵያ ምንም ጉዳይ የለውም ከነሱ ጋር ቢፈልጉ ይራቡ ቢፈልጉ ሌላም ነገር ያድርጉ ሱሳይድ ሊያደርጉ ይችላሉ ከፈለጉ ዛትስ አብሶሉትሊ ዴር ቢዝነስ አለማፈራቸው ግን ሁለተኛ የሚያነሱት አጀንዳ ሰዎች እየሞቱ በሜዳ ላይ አገር ወደ ቀውስ እየሄደ ሱቅ እንዲከፈት የራባ አድማ መታለው የራባ አድማ እንመታለን ሲሉ አለማፈራቸውና የኢትዮጵያ ፖለቲካ ደግሞ እንደዚህ አይነት ድንክዮችን የቀፈቀፈ እነዚህ ጭንጋፎች የሚላወሱበት ሜዳ የሀገሪቱ ፖለቲካ ሜዳ በእንደዚህ አይነት ጭንጋፎች መሞላቱ ነው አሳዛኙ ነገር እንደ ሀገርና እንደ ህዝብ
በጣም ጥሩ ትልቅ ነው የህብረተሰባችን መዝቀት መዝቅተቱስ መግባት በጣም የሚያሳይ ነገር ነው በጣም እጅግ አሳፋሪ ሆላቀርና በምንም መመዘኛ ምንም ነገር ለመናገር የማይቻልበት ሁኔታ ነው በኢትዮጵያ እንዳሉ ተፈካካሪም ተወዳዳሪም ምንም በላቸው እንደተባለው ነው መተዳደሪያቸውና ትንሽ ፍርፋሪ ያገኙ ሱቃቸው የሚለው ነገር ያው በአደባባይ በሚዲያ በምንም ለመታየት እንዲችሉ ትንሽ መድረክ ሰጥቷቸው ነበርና ከኢትዮጵያ ህዝብ ፍላጎትና የኢትዮጵያን ወደፊት ተፋንታ ምንም ፋይዳ የሌላቸው ናቸው በዚህ ላይ ሁላችንም መስማማት እንችላለን ሌላስቲ ደሞ ወደዚህ ወደ ሰሞኑ ሁኔታ ያሉ ሰዶትና በቅርቡ በሰሞኑ የኢትዮጵያ ጠቅላይ ሚኒስትር የሰላም ኖብል ሽልማት ማግኘታቸው ይፋ ሆኗል ስሙ እንደሚገልጸው የሰላም ሽልማት የሚለውን ዓለም የሚያይበት አመለካከት ይለያል ድርጅቱም ሸላሚው የፖለቲካ ተልእኮ ያለው በመሆኑ ሰላም ለማን የሚለው ጉዳይ ወዛጋቢ ነው ሽልማቱ በኢትዮጵያ ውስጥ በሰፈነው ፖለቲካ ኢኮኖሚያዊ እና ማህበረሰባዊ ችግሮች አንፃር ያለው ድብታ ምንድነው እንደው የተገነዘቡት ነገር ካለ ለማለት ያለው
ያ ሽልማቱን በተመለከተም ከዚህ ቀደምም በቅርብ ቀን ተናግሬበታለሁ የአንድ መዘንጋት የሌለብን ሁኔታ የዓለም አቀፍ ፖለቲካ እውነታ የኖቤል ኢንስቲትዩሽንም ሆነ የሽልማቱ ሂደት ከዓለም አቀፉ ፖለቲካዊ እውነታ የተነጠለ ደሴት አይደለም በዚህ ዓለም አቀፋዊ እውነታ ውስጥ ነው ህልውና የሚያገኘው ሽልማቱን ሲሰጥ ነው። አንዳንድ መልካም ሽልማት በተለይ የኖቤል የሰላም ሽልማት የሚባለው ፖለቲካዊ ይዘቱ በጣም የጎላ ነው። እንደ ሌሎቹ በእውቀትና በሳይንስ በምርምር አይደለም እንትን የሚለው። ስለዚህ ዓለም አቀፉ ፖለቲካዊ አውድ ውስጥ አድርገን ነው ማስገባት ያለብን፣ መመልከት ያለብን። ሁለተኛ የኖቤል ኮሚቴው በሳይቲንጉም ሽልማቱ የተሰጠበት ዋነኛ ምክንያት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ግጭትና ከዛ በኋላ ደግሞ ተመልሶ ወደ ግጭት ሊሄድ የሚችል የተቀዛቀዘ ሰላምን ጦርነትም ያለውን ሁኔታ በሰላማዊ መንገድ ወደ ፍጻሜ ስለመጣ ብሎ ነው ያለው። ከዚህ አንጻር ካየነው ምንም የሚያስገርም ነገር የለውም። ምክንያቱም በ2019 ማንም ዜጋ በዓለም ላይ ስለነበረው የሰላም ሁኔታ መለስ ብሎ ቢመለከት የጦርነት፣ የግጭት፣ የመፈናቀል ዜና በሞላበት ዓመት ውስጥ አንድ በጎ ነገር ሆኖ ሊታይ የሚችለው በኢትዮጵያና በኤርትራ መካከል የነበረው ሰላም መስፈን ነው። ምን ፕሬዚዳንት ኢሳያስ አዲስ አበባ ሲመጡ የነበረውን ሁኔታ ተመልክታችኋል። እኛ ኢትዮጵያውያን ረፍተን አይደለም ኢሳያስ አፈወርቂ በኢትዮጵያ ታሪክ በኢትዮጵያውያን ላይ የነበራቸውን አቋም ያደረጉትን ነገር ረፍተን አይደለም። በሺዎች የሚቆጠሩ ወንድሞቻችን አባቶቻችን እኮ አጥንታቸው እዛ ተከስክሶ ቀርቷል አይደለም እንዴ? ከሻቢያ ጋር እጅና ጓንት ከወያኔ ጋር እጅና ጓንት ሆኖ ይሄን ዘረኛ ፋሽስታዊ ስርዓት የጫነብን እኮ ሻቢያ እንደሆነ ጠንቅቀን እናውቃለን እኛ። ነገር ግን አየህ መሻገር ያስፈልጋል። ያንን ሁሉ አድርገን ሰላም መጣ። የኢትዮጵያ ያንን ሁሉ ዘንግቶ ነው ኢሱ ኢሱ ተባለ እኮ ኢሳያስ። ምክንያቱም መለስ የሚባል ሌላ ዳቢሎስ አይተናላ። ስለዚህ በሁለቱ ሀገራት መካከል የነበረውን ግጭት ምን ይመስል እንደነበረ መለስ ብሎ ማየት ያስፈልጋል። ጋዜጠኞችና ጸሐፊያን የግጭቱን አረመኔያዊ ገጽታ መግለጽ የሚችሉባቸው ቃላቶች እስኪያጥሯቸው ድረስ ነው አይደለም እንዴ? the most sensible senseless war መርደረስ የሆነ ኢንካውንተር ነበር የነበረው። ስንት ሺዎች ይቀለጡ በኦፊሴል እኮ ከመቶ እስከ መቶ 20 ሺህ ሰው እንደሞተበት ነው የሚናገረው። ሁለቱም ሳይዶች አላስተባበሉም ይሄንን። ስለዚህ ከእንደዛ አይነት ደም አፋሳሽ ጦርነት ከዛ ደግሞ በህዝቦቹ መካከል ጄኖሳይዳል የሆነ ጥላቻን አስቀምጦ አንደኛው መንግስት ሌላኛውን መንግስት እግር ዘርግቶ ለመጣል ሀብት ጉልበት እያባከኑ ሲቆራቆሱና ሲጠዛጠዙ የነበሩበት ሁኔታ በመካከልም ለኢትዮጵያ ህዝብና ለኤርትራ ህዝብ አሳርን ያተረፈ ሁኔታ ለዘለቄታው መፈታቱ አይ ቲንክ በምንም አይነት ግምገማ በ2019 በዓለም አቀፍ መድረክ ሊቆጠሩ ከሚችሉ አብይ የሰላም ተግባር ክንዋኔዎች አንዱ ነው የሚሆነው። እሱ ዲስፒዩትድ የሚሆን አይመስለኝም። ስለዚህ እነሱም ያንን በኢትዮ ኤርትራ መካከል የነበረውን ግጭት ሰላም ማግኘት እንደ አንድ ታሳቢ ከወሰዱት የኖቤል ሽልማቱ ወደ ኢትዮጵያ አቅጣጫ መምጣቱ ምንም ጥርጥር የለውም። ምናልባት ሊነሳ የሚችል ጥያቄ እንደ በዚህ ሂደት የኢሳያስ አፈወርቂ የፕሬዝዳንት ኢሳያስ ጥያቄ እንዴት ነው የእሳቸው ሚና እንዴት ነው ያልተተኮረበት የሚለውን ማየት ያስፈልጋል። ፕሬዝዳንት ኢሳያስ የአሜሪካና የምዕራቡ ዓለም ኪም ኢል ሱንግ ተደርገው ከተሳሉ እኮ አመት አለፋቸው አይደለም እንዴ? ስለዚህ በዚህ ሁኔታ ኦብጀክቲቭሊ ታይቶ ቢሆን ኖሮ የሰው በላው አፓርታይድ ስርዓት አለቃ የነበረው ዴክለርክ ከማንዴላ ጋር ቆሞ ኖቤልን የመካፈል እድል ከተሰጠው ኢሳያስ ፕሬዚዳንት ኢሳያስ ከዶክተር አብይ ጋር ቆሞ የማይካፈሉበት ምክንያት የለም። ራቢንና አራፋት አራጅና ታራጅ አብረው ከተሸለሙ ለሁለቱም የማይሰጥበት ምክንያት የለም። አየህ አይ ቲንክ ያ ትልቅ ፖለቲካል ሪስክ ነው። ኤርትራ ገና ወደ ዓለም አቀፉ ማህበረሰብ እቅፍ ገና እየመጣች ያለች ወር ሌፍት አውት ኢን ዘ ኮልድ ፎር 20 ኢየርስ አይደል እንዴ? ያንን ከማንሳት በስተቀር በኢትዮጵያ ኤርትራ መካከል የነበረው ሰላም በስምምነት ልባት ማግኘቱ ዋነኛ የ2019 የፒስ አቺቭመንት ነው ተብሎ ቢወሰድ እኔ ኖቤል ኮሚቴውን የሚያስተቸው በፍጹም አይመስለኝም። በዛ ፐርስፔክቲቭ ነው ያየሁት። ዌል የውስጡ ሁኔታ ከተባለ ያው የውስጡ ሁኔታ አልመዘኑም። የኖቤል ኮሚቴው ክሊር አድርጓል ይሄንን ኤምፋሳይዝ ያደረጉበት። የውስጡ ሁኔታ ቢሆን አንዳንድ ጊዜ እኮ የውስጡ ሁኔታ ደግሞ በዚህ ተበራተው እንዲያሻሽሉት በሚልም ሊሆን ይችላል። የኖቤል ሽልማት እኮ ኦባማ ገና ኦፊስ ተደላድሎ ሳይቀመጥ ተሰጥቶታል አይደለም እንዴ? ወሳኝ ሰው ስለሆነ በዚህ ቀብድ ከፍለን ለሰላምና ለበጎ ነገር ቀብድ መክፈልም ሊሆን ይችላል። አየህ ላለፈ አቺቭመንት ብቻ ነው የሚሰጥ የሚል በኖቤል እንትን ውስጥ ካለ አላቀም። ይሄን ደግሞ ኮሚቴው የሚረዳው ይመስለኛል። ስለዚህ ለተጠናቀቀ ሰላም ብቻ ሳይሆን ወደፊትም ሊሰራ ለሚችል የሰላም እድል መስጠት እንደውም የበለጠ ትርጉም አለው እና በዛም አይተውት ከሆነ ጥሩ ነው። አንዳች ተጨማሪ ኃላፊነት ሸክም ተጨመረ ኢትስ ጉድ ፎር አስ ነው የምለው እንጂ የውስጣችንን ሁኔታ አይቶ ለዛ አቺቭመንት ለዛ ሰላም የተሰጠት እንትን አይደለም እና በዚህ አንጻር ብናየው ሁለተኛ የነገር ሽልማቱን አሁን ባለንበት የኢትዮጵያ ተጨባጭ ፖለቲካዊ ሁኔታ ብዙ ኒውስ ባናረገው ሆኖ አልፏል። በቃ መተው ነው አሁን እኮ ነገን እንኖራለን አንኖርም የሚል እኮ ነገር ላይ ደረሰን። በሰላም ከተሻገረ ነው ደዋላ ተመልሰን ሌላ ጊዜ እንዴት ነበር መሰጠት ነበረበት ወይ ለምን ተሰጠ የሚለውን ደግሞ ልንነጋገርን እንችላለን። ኤቭሪ ሚኒት እኮ የሰዎች ህይወት አደጋ ውስጥ ያለበት ሰዓት ላይ ነው ያለነውና እንደው ሱን ብዙም አጀንዳ ባናረገውም ባይነኝ ግን ኦብጀክቲቭሊ አሰስ ይደረግ ከተባለ በኢትዮጵያና ኤርትራ መካከል የወረደው ሰላም ዶንት ፎርጌት 100 እና 120 ሺህ ኢትዮጵያውያን አፈር ገብተውበታል በዛ።
ልክ ነው። እንግዲህ ያን ሰላሙ ስንል ኤርትራን ማን ነው ድንበር ያላት? እንግዲህ ትግራይ ነች። ቀደም እንዳሉት ህዋት ከማዕከላዊ መንግስት የወጣ ነውና ለረጅሙም ሰላም ያሰጋል ቋሚነቱና ብዙ ጥያቄዎች ያስነሳሉ። ሌላው ያነሱት ይሄ ኢሳያስ በአሁኑ ዘመን ምዕራባውያን ጥርስ ውስጥ ገብተዋል እንጂ ገና ስልጣን ላይ ሲመጡ ክሊንተን አስተዋሳለው ውጭ ጉዳይ ሚኒስትር እንደነበረች ዳንስ ሲደንሱ ነበር በመድረክ ላይ ከኢሳያስ ጋር እና ተለዋጭ ነች ይቻላል
እና ኒው ሆፕስ ኦፍ አፍሪካ ከተባሉት ኒው ሆፕስ ኦፍ አፍሪካ የተባሉት ሙሴቪኒ ኢሳያስ እና መለስ ነበሩ።
የሩዋንዳው እንትና
ትግራይ ፓምፐር ቺልድረን ኦፍ ዘ ዌስት አው
እነሱ ነበር ይስንከባከቡ የነበረውና ዌስተርኖች አቀመጥሮ ሲያስቀምጡ አይና አይንና ልቦና ያላቸውም ሲጠሉም ደግሞ የዛ ነው ያህል ነውና ልክ ነው ነገሩን ይሄን ያህል
የዌስት ብቻ ችግር አይደለም። ዳትስ ዋት ኢዝ ኮልድ ሪል ፖለቲክ የሚባለው ይሄ ነው። አየህ በፖለቲካ ዴራይ ጥቅመን ነው መተከተለው። እኛም በእነሱ ቦታ ብንሆን ይሄንን ነው እናደርገው የነበረው። እኛ ለላ ያያላን ብንሆን ኖሮ በእያለም ጥጋጥግ ያሉ አሻንጉሊቶችን እየሸለምንና እያከበርን ነው የምንኖረው። እና ትንሽ ሂፖክሪሲ እንዳይኖርብን መጠንቀቅ ያስፈልጋል። ፓወር ቢኖረንና እኛ ያለም ለላ ያያላን ብንሆን እንደዛው ነው የምናደርገው። በዓለም አቀፍ ግንኙነት ብሔራዊ ጥቅም ነው የሚቀድመው። እኔ አይ ዶንት ብሌም ዘም ፎር ዱዊንግ ዛት ዳትስ ሃው ያ እንደዚህ ነው ፓወር ላይ ኢንቨስት የምታደርገው ሚሊተሪህን የምታዳብረው በሳይንስ እና ቴክኖሎጂ ኢንቨስት እያደረክ ጠንካራ የምትሆነው ለጽድቅ አይደለም ፈቃድህን ለመጫን ነው። በዓለም ላይ ሪል ፖለቲክስ እንደዛ ነው።
በጣም ጥሩ ዶክተር ደረጀ፣ አሁን የቴሌፎን መቋጥ ምልክት ሊያሳየኝ ነውና መልሼ ደውላለሁ። ለጥያቄዎች ይኖሩኛል። አንድ ጥያቄ ምናልባት በእርሶ ምን ይታየውታል የሚለው እንግዲህ የእርሶን እይታ አንዱ ለማጠቃለያ እንወስዳለን። አንድ ግን የአባይን ግድብ ስራ ፕሮጀክት አስመልክቶ የዓለም አቀፍ ተጽዕኖን ፖለቲካዊ አድማጮቻችን እንግዳችን ዶክተር ደረጀ እናገኝተናቸዋል። ውይይታችን ይቀጥላል። እስቲ ዶክተር ደረጀ ባለም አቀፉ ደግሞ ፖለቲካ ዙሪያ ላይ ኢትዮጵያ ላይ ተጽዕኖ የሚያሳድር ኃይል የሚታይ መስላል ከሰሞኑ በዜናዎች ላይ በብዛት ርዕስ እየሆነ የመጣው ቀደም ሲል ያልነበረም እንኳን የገንዘብ ድሪ ማግኘት ግንባታውን ያባይን ግድብ ስራ በማስፈጸም ደረጃ በዛ ዙሪያ ነበር። አሁን ግን የፖለቲካ ይዘት ያላቸው ተጽዕኖዎች ያደረጉ ነው። እንደውም ጠቅላይ ሚኒስትሩ ለትራምፕ አንዱ ደብዳቤ ልከዋል። አሜሪካም በአቋም ደረጃ ወደ ግብጽ የመጠጋት ዝንባሌዎችን አሳይቷ በዜና ላይ ተዘግቧል። በደፈናው ግብጽም ሱዳንም ኢትዮጵያም ውሃውን በኩል መጠቀም አለባቸው የሚል መግለጫን የሰጠችውና ይሄ ተጽዕኖ አሁን ባለው ሁኔታ ሶቪየቱ ላይም ሰሞኑን የአፍሪካ መሪዎች ጉባኤ ላይ ዶክተር አብይና የተናኒ ግብጽም ፕሬዝዳንት አገናኝተዋቸው ነበር መስለኛልና ይሄ ሁኔታ ዓለም አቀፍ ተጽዕኖ በኢትዮጵያ ላይ የበረታ ይመስላል። ግብጽን ግድብ ማስመልክቶና ያረው ዓለም ለሳውዲ አረቢያ ሌሎችም ጠቅላይ ሚኒስትር አብይ ያስተናግዳሉ ወርቅ ይሸልማሉ ምን ይላሉና ይሄን እነዚህ ይሄ ጨዋታዎችንም በዚህ በግድቡ ስራ ላይ አገራችን በዳተ ተነክራ ምንም ነገር ሳይፈጸም ይሄ ግድብ መቋረጡን ያሳያል የሚሉ አሉ። ሲርሶ በዚህ ዙሪያ ላይ ያለውን አጠቃላይ ግንዛቤዎት እንዲያካፍሉን አመሰግናለሁ።
ያ በዚህ በግድቡ ዙሪያ ያለው ሁኔታ ዛሬ ያለውን ችግር ውስጥ እንድንገባ ያደረገ ቀደም ያለው ሂደት ነው። መጀመሪያ ሁልጊዜም የኢትዮጵያ የውጭ ጉዳይ ፖሊሲ ከቀዳማዊ ኃይለ ሥላሴ ጀምሮ በደርግም ጊዜ የአባይ ውሃ በተመለከተ ኢትዮጵያ ፈጽሞ ያልተለወጠ አቋም ነው የነበራት። ይሄውም አቋሟ እንደ ራስጌ ተፋሰስ ሀገር ከፍተኛ የሆነ ፍሰት እንደሚያዋጣ ሀገር በሕግና በፍትህ በርትዕ መሰረት ድርሻዋን ከመጠቀም ወደ ኋላ እንደማትል ነበር የኢትዮጵያ አቋም። መንግስታት ቢቀያየሩም ይሄ የኢትዮጵያ ፖሊሲ በአባይ ዙሪያ ፈጽሞ አልተቀየረም ነበረ። በዚህ ሂደት የሌሎች የተፋሰስ ሀገራትን በማሰባሰብ ኢትዮጵያ ባደረገችው ከፍተኛ ጥረት የአባይን ውሃ አጠቃቀም በህግ ማዕቀፍ ውስጥ የማስገባት ሂደት ተካሂዶ እንደምታስታውሱት ናይል ቤዚን ኢኒሼቲቭ በሚባል 13 ዓመታት በፈጀ ድርድር ኮኦፕሬቲቭ ፍሬምወርክ የሚባል በ2010 ኢንተር የተፈረመ በኢትዮጵያ የዲፕሎማሲ ጥረት በሲንግል ሃንድድሊ ሊባል በሚችል ደረጃ ኢትዮጵያ ባደረገችው የዲፕሎማሲ ጥረት ግብጽ ብቻዋን ተነጥላ እንድትቀር ተደርጎ ነው ያ የተፈረመው የኢንተርቪው ስምምነት ሲኤፍኤ የሚባለው። ከዛ በኋላ ባሉት አመታት የነበረውም ሂደት ስለዚህ መሰረታዊ ስህተት እሱን ማስቀጠል ተትቶ 2015 ላይ አይለ ማርያም ደሳለኝ ሄዶ ካልሲሲና ከአልበሽር ጋራ ተጨባብጦ ፈርሞ የመጣው ያ ወያኔዎቹ ልከውት ነው እንዲፈርም የተደረገው። ያ ለ13 አመታት የነበረውን በህግና በፍትህ በቋሚ ኦርጋናይዜሽናል ስትራክቸር የአባይን ውሃ ፍትሃዊ ተጠቃሚነት የሚያረጋግጠውን የህግ ማዕቀፍ ወደ ጎን ገፍትሮ ሌላ የጎንዮሽ ስምምነት ተፈራረመ። ወያኔ ያንን ያደረገው ማንኛውንም የኢትዮጵያን ብሔራዊ ጥቅም አሳልፎ በመሸጥ ስልጣኑን ማስቀጠል ስለፈለገ ነው። በ2010 የዴክላሬሽን ኦፍ ፕሪንሲፕልስ የሚባል የቀደመውን ጥረት ገደል የሚከት ሌላ ፓራላል ፕሮሰስ ተጀመረ። ስለዚህ ችግሩ ከዛ ነው የጀመረው። አሁን እየተጋፈጥ ነው ያለው የህዳሴ ግድብ ችግር ወያኔ ተክሎት ከሄደው መሰረታዊ በሽታ የሚመነጭ ነው። በ2010 የፈረመው ሌላ ፓራላል ፕሮሰስ ፈጠረ። በ13 አመት ድርድር የተደረሰበት ስምምነት አሁን ተረስቷል። ሁለተኛው ነገር ግንባታውን በተመለከተ ከኢትዮጵያ ህዝብ የደህንነት መቀነት እየተፈታ በተሰበሰበ ገንዘብ በትክክል ተሰርቶ ቢሆን ኖሮ ዛሬ እኮ ወሬ የሚባል ነገር የለም፣ ግድቡ ሪያሊቲ ይሆን ነበር። ዩ ሲ ፋክት ኦን ዘ ግራውንድ ይቀመጣል። ኢጅፕት ምንም ምርጫ አልነበረባትም። ከዛ መራር እውነታ ጋር ተስማምታ መኖር ግዴታዋ ነበር። ግን የመቴክ የሚባል አንበጣ የሀገረን ሀብት ሙልጭ አድርጎ በልቶ አሁንም ዛሬም ድንጋይ በመካብ ላይ ነው የምንገኘው። ሌላኛው ሁኔታ ማንም ሀገር መሰረታዊ ብሔራዊ ጥቅሙን ለማከበር የሚችለው የተደላደለ ውስጣዊ ሰላምና ሌጂቲሜቲ ያለው ኤጀንት ሲኖረው ነው። ህዝባዊ ቅቡልነት ያለው በውስጡ የተደላደለ መንግስት ሲኖር ነው። This is the worst moment for Ethiopia. The vulnerability. ግብጾች ደግሞ they know when to act. ማል ሀገር በኢሃፓ በኢጂዩ በሚሶን በሚተራመስበት ጊዜ የሶማሌን ጦር እየረዱ የገቡ ሰዎች ናቸው። they know when to hit. ስለዚህ አሁንም በተመሳሳይ political fragility ላይ ስለምንገኝ squeeze ያደርጋሉ። በኢትዮጵያ የስልጣን መንበር ላይ ተቀመጡ ፖለቲካ ኃይሎች ደግሞ ከደርግ በስተቀር ለፖለቲካዊ ህልውናቸው ብሔራዊ ጥቅምን መሸጥ የህልውና ዘይቤያቸው ነው። ስለዚህ እኔ በብሔራዊ ጥቅምን በማስከበር አንጻር በኦህዴድና በህዋት መካከል ብዙ ልዩነት አይታየኝም እኔ። ስለዚህ ኮንሴሽን ማግኛው ዘዴ አሁን ሊሆን ይችላል። በኦፊሴል እኮ ተርባይኖቹ ተቀነሱ ተባለ አይደል እንዴ? ብዙዎችም የሚሉት እንደዛ ነው። በእኛ ተርም ኢቭን አይ የኦንስ ዳም ፎል የሚባል አላቸው ኡጋንዳ ፎር ሜኒ ይርስ ምን ያህል ውሃ ወደ ታች መፍሰት እንዳለበት የግድቡን በር መዝጊያ የሚከፍተውና የሚዘጋው ግብጻዊ ኢንጂነር ነው። ዲፕሎማቲክ ስታተስ ያለው they want to play the same with በህዳሴ ግድቡም ይሄንን ተመሳሳይ ጨዋታ ነው መጫወት የሚችሉት። unfortunately ጊዜና ሁኔታዎች የቀኗቸው ነው የሚመስለው። የፖለቲካ ባህላችንም በተለይ የቅርብ ጊዜዎቹ የፖለቲካ ፓርቲዎች ወያኔ በስልጣን ላይ ለመቆየት የማይሸጠው የኢትዮጵያ ብሔራዊ ጥቅም አልነበረም። ኦህዴድም ከዚህ የተለየ ነው ብዬ ስለማላምን ለተጽዕኖ ኬቪን ሊደረግ እንደሚችል ሰስፔክት አረጋለሁ።
ልክ ነው። እንዳውም ይባስ ብለው ሰሞኑን በግብጽም እንትኖች የብዙሃን መገናኛ ላይ በግብጽ ቋንቋ ነው ይሄንን እንትን ያሉ ያስተጋባሉት በኢትዮጵያ አስፋለፎት ከትርምስ ኦነግም ሙሉ በሙሉ ለስልጣን ላይ ማብቃት አለብን ምክንያቱም ያባይን ግድብ ለማስቆም ከተፈለገ በአገር ውስጥ ያለውን የፖለቲካ ሂደት አቅጣጫው ለመለወጥ በኦነግ በኩል ለማስፈጸም ያለብን የሚል ከፍተኛ ሆነ
የክስተት ኦነግ ስልጣን ላይ ቢወጣ ወያኔ ስልጣን ላይ ለመቆየት ጎንደርን መሬት ቆርሶ እንደፈጠው ኦነግ ስልጣን ላይ ቢወጣ ጣናን ጨምሮ ለግብጽ ከመስጠት አይመለስም። ፖለቲካዊ ህልውናውን ሊያደላድሉለት ከቻሉ የዚህን ያክል መርሰነሪ ፎርሶች ናቸው ኢትዮጵያ ውስጥ የሚንቀሳቀሱት።
ልክ ነው። እና በሌላ በኩል ደግሞ ግብጽም ቢሆን እንዳስቀመጠችው ነገር እንደው ለኢንፎርሜሽን ያህል ነው የዚህን ተርባይን መቀነሱን ወደ ከ6000 ኪሎ ዋት ከተቀደለት ከተነደፈው እንትን ወደ 4700 አውርዳለች። ግን ግብጽ 3000 ኪሎ ዋት ወደዛ መጠጋት አለበት ከተሰራም የሚል ጥያቄን ያቀረበችው በነ ትራምፕ እኮ ነው የሚባለው። እና ነገሩ በጣም አስቸጋሪ ሆነ አጣብቂኝ የሚያስገባ ይሆናል። ያው የደሃ ሀገር እንግዲህ እና አንድነት የሌለው ህዝብ እስከሆነ ድረስ ለውጭ ጠላቶች ራሳችን አጋልጠን በነሱ ታርም በነሱ እንትን የሚሰራ ነገር ይኖራል ማለት ነውና ከሁሉ በላይ ግን ኢትዮጵያ ህዝብ ዳውን ተሸክሞ ያንን ዳ ከፋዩ ህትልድ ይሄንም አይባል ለአራት አመት የተራዘመ ግድብ ስራ ነው። እንደገና ስንት አመት እንደሚያስፈልገውም አይታወቅም። እና
ያንንም ስለማለቁ እርግጠኞች አይደለንም። ያንኔ ደግሞ ኢትዮጵያ ስለመኖሯ እርግጠኛ አይደለንም። ኢቭን ሞር ኢምፖርታንት
ነው። ዶክተር ደረጀ እንግዲህ ወደ ማጠቃለያዎችን እና ብዙ ጥያቄ አንስተናል። በጣም አንኳር ነገሮችን ነው ያነሱ በተለይ በመንደርደራው ላይ ያቀረባቸው አስተሳሰቦች በእውነቱ የተመፈናፈኛ እንዳንሄድ የሚያደርጉ ሀቁን መመሪያ ላይ ያለውንና ቢመረንም እንድንጠው ያደረጉን እንትናቸው እና እስቲ ወደ እንደው መቼም ሰዎች ነንና ተስፋ ይኖረናል። አንደጋገር አለ ክርስቲያንና ቁማርተኛ ተስፋ ይቆጥ ይባል ተራ አንደጋገር አለ። ግን እርሱ ምን ይታየውታል ነው ያገራችን ህዝቧንም አንድነት ከባድ ፈተና ላይ የጣሉና ወደ አስፈሪ ትርምስ የሚወስዱ አደገኛ ሁኔታዎች በሰማይ ያንዣበቡ ነው በመሬቱ ላይ ያረፋሉ። እና በሰማይ የሚያንዣብበውን አለ ብለን ካል ለመከላከል ምንችል ከሆነ ኢትዮጵያ ከፊት ለፊቷ መልካም አጋጣሚ አላት። ያጋጣሚው ማን ያከሄደው ማን ይፈጽመው ይሄ የሚታየው ትንስቲ ቢያገሩን አመሰግናለሁ። መስመሮች ሰው ነው።
ኦኬ እሺ። አው እውነቶች የማይሆን እውነት ያለምንም ማለታለስ የምናገር ሰው ቢሆንም ተፋይ ሌለኝ ሰው አይደለሁም። አሁን እየሆነ ያለው ነገር ምንድነው? እንደው የወያኔን ያክል እንኳን ገለውና ሞተው ያልመጡ ወያኔ እንደ ከብት እየነዳ ሲያስር ሲፈታቸው የነበረ የድል አጥቢያ አርበኞች ናቸው አሁን አገሩን እያመሱት ያሉት። ይሄንንም ደግሞ ሊያምሱ የቻሉት ቀደም እንዳልኩት ቁርጠኛ ሐሳብ የሌለው መሰረታዊ ህግና ስርዓትን የማስከበር ግዴታውን እንኳን መወጣት ያልቻለ በአንድ በኩል ከኢትዮጵያዊነት ማትረፍ የሚፈልግ በሌላ በኩል በዘውጌ ብሔርተኝነት እግሩ ቆሞ ደግሞ ንጉስ መሆን የሚፈልግ በሁለት ሐሳብ የሚያነክስ ኃይል መንግስታዊ ስልጣኑን ስለተቆጣጠረ ነው። ሌላኛው ነገር ህዝቡ በመንግስት ላይ ከፍተኛ እምነት አለው። መሰረታዊ ሰላምና ደህንነትን ከማስጠበቅ አይቦዝንም የሚል እምነት ስላለው የረጅም ጊዜ መንግስትነት ታሪክ ያለው ህዝብ ስለሆነ መንግስት ላይ ብዙ እምነት አለው። ይሄንን እምነቱን ያጣ እንደሆነ ኢትዮጵያዊ ሰላምና ደህንነቱን ማስጠበቅ ብቻ ሳይሆን በብዙ እጥፍ ከሱ የሰለጠነ ፋሽስታዊ ወራሪን እንኳን ጠራርጎ ማጥፋት የቻለ ህዝብ ነው። ስለዚህ እዛ መረዳት ላይ ከደረሰ ህዝቡ አስቀድሞ እንገላለን መንገድ እንዘጋለን ከዚህ እናቆጣለን እናስገባለን የሚሉትን መንጋዎች ጠራርጎ ነው መቀመጥ ያለባቸው ስፍራ የሚያስቀምጣቸው። አገሩንም ደግሞ ማኔጅ ማድረግ ይችላል። ኢትዮጵያ ልማዳዊ የሆኑ ኢትዮጵያውያን አደረጃጀቶች እንደዚህ ከመከነ አይነት መንግስታዊ መዋቅር የተሻለ ሰላምና ደህንነት ያመጣሉ። የመንግስት ፕሬዘንስ የማይታወቅባቸው ኮማት የኢትዮጵያ ክፍሎች አሉ። ህብረተሰቡ በመሰረታዊ ባህሪው ህግና ስርዓትን አክባሪ ፈሪሃ እግዚአብሔር ያለው ረጅም የመንግስትነት የጨዋነት ታሪክ ያለው ህዝብ ስለሆነ መንግስት ሳይኖር መኖር ይችላል። ኢትዮጵያ ውስጥ መንግስት ነው ያለ ህዝብ መኖር የማይችለው እንጂ ህዝብ ያለ መንግስት ይኖራል። በተለይ ባለፉት 30 አመታት ኢትዮጵያ ውስጥ መንግስት እጣ የህዝብ እዳና ሸክም ነው እንጂ የሆነው ዲስታቢሊቲ ፋክተር ነው። ስለዚህ ያለ መንግስት መኖር ይችላል። ስለዚህ ጫው ለራስ ስትጣፍ እንደሚባለው ነው። ፈሩበትም አልፈሩበትም መንደረ ስልጣኑን ይገዋል። ኮርቲቭ ኢንስትሩመንቶቹን ይቆጣጣራሉ። ፖሊሱን ደህንነቱን መከላከያውን ያዛሉ። የሚሰሩበት ከሆነ ይችሉና የህዝብን መሰረታዊ ሰላምና ደህንነት ያስከብሩ። እነሱ ስራቸውን አብዲኬት ቢያረጉ ህዝብ ግን ሰላምና ደህንነቱን ያጠብቃል። ይሄ ሀገር የኢጣሊያን ፋሽዝምን ሰርቫይቭ ያደረገ ሀገር ነው። ማንንም ጥጋበኛ ማንንም ለራሱ ኢንፍሌትድ የሆነ አመለካከት ያለው ጋጦት በፈቃዱም ያፈርሰው ሀገር አይደለም። በርግጥ ነው ደም መፍሰስና ውድመት ይኖራል። ነገር ግን ኢትዮጵያውያንን ሰብሮ ሊገዛ ሀገርን እንደፈለገ ሊያበሻቅጥ የሚችል እንኳን መንጋ መንግስትም ሆነ ፋሽስት ወራሪ አልቻለም። እኔ በጣም ጽኑ እምነት አለኝ በዚህ ሶሊዳየ የሺህ አመታት ባለ ታሪክ ህዝብ መሆን የባለ መንግስትነት ታሪክ ህዝብ መሆን ይሄ ነው ክሬዲቱ። በላስት 30 ይርስ ተገግዟል። ይሄንን ባይማያረግ ከፍተኛ ቁጥር ያለው ዘውጌ ብሔርተኛ እንዳለ አውቃለሁ። ነገር ግን the core of Ethiopia is still intact። ሁለተኛ ራስን የመጠበቅ ሰብአዊ ባህሪ ድመት እንኳን ወደ ታይት ኮርነር ስትገፋ ዘላት ትባጭራለች። ስለዚህ አየህ ዝም የተባለውን እንደተሸነፈ በመቁጠር ግምታን እንደ ምርኮስ ምንነት በመቁጠር ነው። አየህ ከግልብነትና ከእብሪት የተነሳ ዝም ያለው ሳይለንት ማጆሪቲ ሰሬንደር ያደረገ ይመስላቸዋል። አየህ ባለጌዎች እንደዚህ ነው እንጂ የኢትዮጵያ ህዝብ ብትፈልግ በመርጫ ወያኔ በመርጫ ለሚል መስሎት በዝረራ ጥሎታል። በጨዋነት በትግልም ቢል እየገደለውና እየሞተ ወያኔን ነቅለንጥለናል። እነዚህ ይሄ ነው ተብሎ የሚጠራ የድል ታሪክ የትግል ተሞክሮ የሌላቸው የፖለቲከኛ ጦረተኞችና ቀለብተኞች ኢትዮጵያውያንን አንበርክከው ኢትዮጵያን ሊያፈርሱ የሚችልበት አንዳች ድል የላቸውም። በጮሃ አይደለም አዘይን ወደዴ የማፈቃድ ይገዛል የሚባለው እኮ ባትልፊልድ ላይ ያ ምናቃቸው ሲያለቅሱ ነው አይደለም እንዴ? ምንልክ በሰራዊቱ የጡት ቆረጠ ምናምን ወንዶች ከነበሩ የሴቶቻቸው ጡት እስኪቆረጥ አይዋጉም ነበር እንዴ? ስለዚህ ያላወራው ሳይለንት ማጆሪቲ ተማርኮ የተቀመጠ ስለሚመስላቸው ነው። ያው የፋሽስታዊ እብሪት በቃ አንተ ወንድ ካንተ ውጪ ያለ አይመስልም እንደዛ ነው እንጂ። ነገር ግን አሁን መሰረታዊ ነገር አገር ወደዚህ ፋይናል ሾውዳውን ከመግባቱ በፊት መንግስት ነኝ የሚለው ቡድን ሌላ ሁሉ ቀርቶ መሰረታዊ ሰላምና ደህንነትን የማስጠበቅ ግዴታውን ፈጥኖ ይወጣ እንጂ እንዳልኩ ይሄን ያክል አንድ አባባል አለ የድንጀሮ መንጋ በውሻ ይበተናል እንደሚባለው ነው። በመንጋ በመንጋጋትና ኃላፊነት በጎደለው መንገድ በመደንፋት ድል ስኮር ማድረግ አይቻልም። አት ዘ ባትል ፊልድ ነው ቪክቶሪ የሚመጣው በቀረርቶና በፕሮፓጋንዳ አይደለም። ያንንም ደግሞ አይ ቲንክ ዘ ሃቭ ኢነፍ ሂስቶሪካል ሌሰን። ማንም ግልገል ፋሽስታዊ ከፋሽስቶች አለቃ ከሙሶሎኒና ከሰራዊቱ ታሪክ ያልተማረ ባትል ፊልድ ላይ ይማራል። አየህ ኢፍ push comes to shove ይላል ፈረንጅ። የቆረጠው ነገር የሚመጣ ከሆነ እኮ አልቲሜትሊ በዛ መንገድ ነው ሴት ለሀገራችን የምትፈርስም ከሆነ ደግሞ not without a fight። በፕሮፓጋንዳ እና በትዊተር በፌስቡክ እና በቀረርቶ አይደለም። it takes a guts እና በዛ አንፃር ምንም የሚለማመጥና የሚያሽበለብል ፓርቲ ኦነር የሆነ ፓርቲ መንግስታዊ መዋቅሩ ላይ ስለተቀመጠ ነው። ወያኔ ተጠለጠ አድርጎ የቀጠቀጠ ሲገዛቸው እናውቃቸዋለን። ሬጂኖት ኢቭን ይሄ ነው የሚባል ሬዚስታንስ አላደረጉም። የአማራ ክልል ወጣቶች ናቸው እየተናነቁ ሲወድቁ የነበረው። ስለዚህ አንዳንድ ጊዜ መካት ፈልገ ታሪክን ሪማይንድ ማድረግ ያስፈልጋል። አየህ ባለጌዎች የሚናገሩትን ያምናሉ ዳትስ ኖት ዴር ስቶሪ። ይሄንን ስለዚህ ኢትዮጵያ ህዝብ ራሱንና ሀገሩን ማስጠበቅ ያውቃል። ምንም ትርጣሬ የለኝም በዛ። ስለዚህ ሆፕለስ አይደለሁም። ግን እውነታውን መረዳትና በጊዜ አክት ማድረግ ያስፈልጋል። ያንን ነው የምለው።
በጣም ልክ ነው። ጽንፈኞቹ ራሳቸውን ያዳመጡ ስለሚጮሁ
የሚያወሩትን አምነዋል።
ራሳቸውን ነው ራሳቸውን የሚያዳምጣሉ። ራሳቸው ናቸው መፍትሄ ነው ብለው እንትና ዝምታ እንግዲህ ውሎ አድሮ የሚያመጣው እንትን ይኖራል፣ መዘዝ ይኖራል። እሱም ራስን መከላከል ራስን ማዳን በሰፊው ሊሄድ ይችላል። እና እንግዲህ አይምሯቸውን ሰብሰብ አድርገው ወደ በጎ ነገር እግዚአብሔር እንዲመልሳቸው ሁላችንም እንትን ነው እሱ ነው። አለበለዚያ በየትም ዓለም የለም። አሁን በአገራችን እየተደረገ ያለው መመሰቃቀል በየትም ዓለም የመንግስት ባህሪ ምን ታይቶም አይታወቅም። ዶክተር ደረጀ እንግዲህ የቴሌፎን ሰዓታችን ትያለ ነው። ዛሬ በሙሉ ለሰጡ መልካም አሳሰብ በእውነት የምንጋራው ሀሳብ ነው። በዛሬው ለት ያገራችን የጋራ ችግሮች አብረን እንድንቃኝ ወዳልሆነ ጠርዝ እየተገፋ ያለውን ኢትዮጵያን ለዘግናኝና አደገኛ ሁለገብ ትርምስ ለተከታው መዝ ለማዳን ለመታደግ የሚያስችል የተቃኘ ውይይት አድርገናል። ለሰጡ ምሁራና ግንዛቤዎች በአድማጮቻችን ስም የከበረ ምስጋናችን እናቀርባለን። ከመላው ቤተሰቦ ጋር መልካም ጤንነት እንዲሆንልዎት እንመኛለን። እርስዎን የመሰሉ የእውነት ጠበቆች የትክክለኛ ህሊና አርበኛ እንዲኖረን ምኞታችን ነው። ብዙ ምሁራኖች አሁን ባለንበት ወቅት በጥፍራቸው ውስጥ ተደብቀው ነው ያሉት። ከዚህ ፍራትም ቢወጡ የሰው ተምሳይነት ያበረታታቸዋል የሚል ተስፋ አለን። እንግዲህ በዚሁ ጠናስተል ይያልኩ እንሰናበታለን። እርሜ ስጦት ለቤተሰቡ ለሁሉም ጤንነትና መልካም ኑሮ። በሌላ ጊዜ ደግሞ ሁኔታዎች በፈቅድ ጊዜና ጥያቄዎች ሲኖሩን እውነተኛ እንደት መስከሰን ፈልግ ወደ እርሶ እንደውላለን። ይሄንን እንዳይነፍጉን በማሳሰብ በዚሁ ሰናበታለሁ። ጠናስተል
ይያልኩ
እንሰናበታለን። እሺ
ደናው እሺ
አድማጮቻችን ከስዊድን ስቶኮልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የጥቅምት 16 ቀን 2012 ዓ.ም ወይንም የኦክቶበር 27 2019 ስርጭታችንን ያስተናገድናችሁ ተኮላ ወርቁና በቴክኒኩ በኩል ደግሞ ነው ወርቁ ሞላ ነበርኩ። ደህና ቆዩልን ይላል። በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ።
I'm